the voice of America. የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት ወደ ጅዳ ሳውዲ አረቢያ ሄደው የነበረ ጊዜ ንጉስ ሳልማን ለሁለቱም መሪዎች አድናቆታቸውን ገልጸው ሽልማትም አጥልቀውላቸዋል። ኢትዮጵያ ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ጋር ያለችበት የሞቀ ግንኙነት ኢትዮጵያን ወደ የመን ጦርነት ይጎትታት ይሆን የሚል ስጋት ያሰሙ ያሉ ብዙዎች ሲሆኑ ያንን ስጋት በሐሳብ ደረጃ እንደሚያከብሩ ያስታወቁት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሚኒስትር አቶ ፍጹም አረጋ ሀገሪቱ ወደዚያ ቁርቁስ የምትገባበት ምክንያት እንደሌለ ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይና በሌሎችም አካባቢያዊ ጉዳዮች ላይ ምርምር የሚያደርጉትና ጽሑፎችንም የሚያወጡት የቀድሞው የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ ባወጡት አንድ ጽሑፍ የአካባቢውን ጂኦፖለቲካዊ መስተጋብርና ተጽዕኖ አሳዳሪ ያሏቸውን ዓለም አቀፍ የዲፕሎማሲ ምጣኔ ሀብታዊና ወታደራዊ እንቅስቃሴዎችን ተንትነዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ ሰለሞን አባተ፣ እንደምናለ።
እግዚአብሔር ይመስገን። የት ነው ያሉት አሁን ሻለቃ?
እኔ አሁን ናሚቢያ የሚባል ሀገር ነው ያለው። ዛሬ
ዊንድሆክ ነው ያሉት?
ዊንድሆክ ወጣ ብሎ እዛ አካባቢ ነው ያለው።
ሻለቃ ሰሞኑን አንድ ጽሑፍ አውጥተው ነበረ። የኢራንና የሳዑዲ አረቢያን የባላንጣነት ግንኙነት አስመልክቶ እና ለአፍሪካ ቀንድ አካባቢ ሁለቱ ወገኖች እያደረጉ ያሉትን በበላይነት በአካባቢው ለመቆየት ወይም አካባቢውን ለመያዝ እያደረጉ ያሉትን ትግል የሚጠቋቁም ጽሑፍ አውጥተው ነበረ። ሻለቃ ለመሆኑ ምንድን ነው ስጋቶ?
አመሰግናለሁ ሰለሞን። በመጀመሪያ የጽሁፉን ጥናት የምናጠነው አንድ ድርጅት አለ፣ የምሰራበት ድርጅት በቮለንቲርስ በሪሰርቸርስ።
እርስዎ የሚመሩት ድርጅት ነው?
አፍሪካ ስትራቴጂክ ኤንድ ሴኩሪቲ ስታዲስ፣ የአፍሪካ ስትራቴጂና የሴኩሪቲ ምርምር ድርጅት ነው። ስራችን በአፍሪካ ውስጥ ግጭቶች እንዳይፈጠሩ የተፈጠሩም ካሉ የሚቀዘቅዙበትን መንገድ መመራመርና ጽሁፎችን መበተን ነው እና ምርምሮችን ለመንግስታትና ለሚያገባቸው መበተን ነው። ሌላ ምንም አላማ የለንም፣ አንወግንም። ግን ኦብጀክቲቭ ሆኖን ከራቅ ብለን ሁኔታዎቹን ተመልክተን ይሄ ነገር ይሄን ይመስላል እንዲህ ይመስላል ብለን ግምገማ እናቀርባለን። ያንን ተመርኩዘው መንግስታት የራሳቸውን ፖሊሲ ይቀይሳል። ሀገራቸው ጥቅም በሚመች መንገድ ፖሊሲያቸውን፣ የውጭ ፖሊሲያቸውን ይቀይሳሉ። የእኛ አላማ ይሄ ነው። ስለዚህ ሀሳብ ስናቀርብ ወግነን አይደለም፣ ለኢትዮጵያ መንግስትም ሁሉም ያንን መንግስት ወግነን አይደለም። ይሄንን በተመለከተ በቅርቡ የወጣው ጽሁፍ በኢራንና በሳውዲ አረቢያ በሚመራው ግሩፕስ መካከል በአፍሪካ ቀንድ ላይ የሚደረገው ፉክክር ምን ይመስላል የሚል ነው። ያ ምን ይመስላል የሚለውን እሱ ነው ለማብራራት የሞከርኩት እና ረጅም ነው። ግን በጠቅላላው ኢራንና ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ሆነው ጋልፍ አላያንስ የሚባሉት ቡድንና የሱኒ
የፋርስ ባህረ ሰላጤ አካባቢ ሀገሮች ጥምረት ማለት ነው።
የፋርስ ባህረ ሰላጤ የኢራን እንግዲህ የሺአ ተከታዮች አስከትሎ ኢራን የራሱን ኃይል እዛ አካባቢ የራሱን ደጋፊዎች እያቋቋመ ነው። አንድ አላያንስ አለ። በዚህ በኩል ደግሞ በሳውዲ አረቢያ እና በዩናይትድ አረብ ኤምሬትስ ሲመራ የሱኒ አላያንስ ሆኖ ተፈራርመው ያው አንዱ ከአንዱ ጋር ነው። የመን ላይ የምናየው ጦርነት የየመን ጦርነት አይደለም፣ ከየመን ህዝብ ጋር የተያያዘ አይደለም። የኢራንና የሳውዲ አረቢያ የነዚህ ጦርነት ነው የመን ውስጥ የምናገኝ ፕሮክሲ የሩቅ በረጅም ርቀት የሚደረግ የነሱ ነው እና አሜሪካንም እዛ ውስጥ አለበት።
በእጃዙር የሚካሄድ ማለት ነው።
አዎ በእጃዙር እሱ ነው። እና እንግዲህ ይህንን ለማድረግ አፍሪካ ቀንድ ውስጥም እንግዲህ እያንዳንዳቸው ሽሚያ ያደርጋሉ። አሁን ማንን እንያዝ ከማን ጋር እንወግን የሚል ፉክክር አለ። ይሄ ፉክክር ነው በዛ ጽሑፍ ላይ ለማሳየት የሞከርኩት። ምንድን ነው የሚታየው አሁን በአፍሪካ ቀንድ ላይ ስንል እዛ ላይ የሚታየው ያው በግልጽ የሚታየው የሚታወቀው የሚሊተሪ ቤዝ ጦር ሰፈሮች የማቋቋም ውትድርና ትምህርት የመስጠት መሳሪያ የማቅረብ ብዙ እንቅስቃሴዎች አሉ በእነዚህ ወገኖች። ኢራን ከዛ ስዕል ውስጥ ወጥቷል። ምክንያቱም ሱዳን ነበር የሞከረው፣ ኢራን ከዛ ስዕል ወጥታለች። አሁን በአጠቃላይ የገልፍ አላያንስ ነው እንግዲህ እዛን የሚያደርገው። አሰብ ላይ ያው እንደሚታወቀው ዩናይትድ አረብ ኤሚሬትስ ቤዝ አለው መሰረት አለው አሰብ ላይ ሳውዲ አረቢያ ለመስራት እየሞከረ ነው ቱርክ ደግሞ ሶማሌ ውስጥ አላት ከዛ በጠቅላላው ጅቡቲን ያየን እንደሆነ ጅቡቲ በአለም ውስጥ የሌለ የጦር ሰፈር ክምችት ነው ያለው ጃፓንና ቻይናዎች አዲስ የመጀመሪያ ጊዜያቸው ነው በውጭ ሀገር በአፍሪካ ውስጥ በአፍሪካ አካባቢ ቤዝ መሰረቱ ጃፓንና ቻይናም ሳይቀር ቤዝ አላቸው አሜሪካ ቤዝ አለው ፈረንሳይ ቤዝ አለው እና የነዚህ ሁሉ ትርምስ ነው እዛ የምናው
ወደ 11 የሚሆኑ ሃያላን መንግስታት ጅቡቲ ላይ ወታደራዊ መደቦችን እንዳቋቋሙ ነው ከተለያዩ ምንጮች የምሰማው።
ልክ ነው ሁሉ አለ እንደሱ ሁሉ ከገርድር ያለው እዛ ጽሁፍ ላይ ሁሉ አለ ጅቡቲ ላይ ያ ሁሉ ክምችት እንግዲህ ምንድነው የምንለው ለምንድነው ትላለ አንዳንዱ የኢኮኖሚ ጥቅም አለው በኢኮኖሚ አንጻር ነው የኢኮኖሚ ስትራቴጂክ ነው የኢኮኖሚ ጉዳይ ነው ሌላው ደግሞ የፖለቲካ ጥቅም ያላቸው እና የሚያራምዱት አጀንዳ ያላቸው ናቸው። ስለዚህ አለ ምክንያት እዛ አልተከማቸውም። እንግዲህ ጅቡቲ ያለችበት የባህረ ሰላጤ በቀይ ባህርና ህንድ ውቅያኖስን የሚያገናኘው ወደ ሜዲትራኒያን የሚያገናኘው በጣም ወሳኝ የሆነ ቦታ ነው። ቀይ ባህርን በጠቅላላ አረቦች ሲመኙት የነበረ ከአረብ ሊግ ፈረሰ። አረብ ሊግ በነበረበት ጊዜ ዋና አላማቸው ቀይ ባህርን የአረብ ባህር ለማድረግ ነበር የሚፈልጉት። ያ አልሆነም። አሁን ዩናይትድ አረብ ኤሚሬትስና ሳውዲ አረቢያ በሚያደርጉት ሽሚያ ቀይ ባህር ላይ ሙሉ ቁጥጥር አላቸው። ግብጽ ከነሱ ጋር ነች፣ ሱዳን ከነሱ ጋር ነች። የመንን ለመያዝ እየሞከሩ ነው። ኤርትራም ያው በጋልፍ አሊያንስ ውስጥ ተባብራለች እና አሁን ቀይ ባህር ንጹህ ሶማሌ ውስጥም ቤዝ አላቸው። በጠቅላላ ያንን ሰላጤ ቁጥጥር ውስጥ አግብተውታል። በዚህ አንጻር ነው እንግዲህ ይህንን ፉክክር ስናይ የፖለቲካ ይዘት ስላለው ማናቸውም አገሮች እዚህ አሊያንስ ውስጥ ሲገቡ የፖለቲካ ግንኙነት ሲፈጥሩ ይሄንን መመዘን ያስፈልጋል። አጀንዳቸው ምንድን ነው የሚለው። ሩሲያ ሱዳን እየገባች ነው። ህንድም እንደገና ሌላው ቀርቶ ህንድ እንኳን ጅቡቲና እዛ አካባቢ ለመግባት እየሞከረች ነው። በጠቅላላ ብዙ ትርምስ ነው እዛ ውስጥ ያለው እና እዚህ ትርምሱ ሲገባ የፖለቲካ ትርፍም አለው ኪሳራም አለው። ያ የፖለቲካ ጥበብ ያላቸው ሰዎች ያንን መዝነው ነው የሚገቡት። ምን ያስከትልብኛል እንግዲህ የሃይማኖት ምክንያት አለው እና እንደምታውቀው የሳውዲ አረቢያ አላማ በመንግስትም መንግስትና ሃይማኖት አንድ ስለሆነ የሳውዲ አረቢያ አላማ ወሃቢዝም ለማራመድ አፍሪካ ውስጥ በጠቅላላው በመካከለኛው ምስራቅም በጠቅላላው ያ አላማ ስላላት ያንንም ለማራመድ ጭምር ይሄን የምናገራለን። ማስረጃዎች ሁሉ አሉ። ስለዚህ ይሄን ሁሉ ይዘት ስላለው ከዛ ይዘት ጋር ተመዝኖ ነው የፖለቲካ ግንኙነት የሚፈጠረው ለማለት ነው። ያንን ለማስጠንቀቅ ነው ያ ጽሑፍ የቀረበው።
እንግዲህ ሻለቃ ዳዊት፣ በተለይ ደግሞ ኢትዮጵያ የትኩረት ማዕከልም ሆና አያታለሁ አንዳንድ ቦታዎች ላይ በጽሑፎም ውስጥ ማለት ነው። በዚህ ሁኔታ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በሳዑዲ አረቢያ እንዲሁም በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት የተሟሟቀ ይመስላል። እነዚህ ሀገሮች ድጋፋቸውን ለኢትዮጵያ በግልጽ እየቸሩ ነው እየሰጡ ነው ማለት ይቻላል። ሰሞኑንም ጠቅላይ ሚኒስትሩ ወደ ጅዳ ሄደው ሽልማት አግኝተዋል። እንደዚሁም ፕሬዚደንት ኢሳያስ አፈወርቂ የኤርትራው። በዚህ ሁኔታ ውስጥ እዚህ ውስጥም ከገለጹት ሁኔታ ጋር ሲያስተያዩት ምንድን ነው የሚመስለው የኢትዮጵያ ወደዛ መሳብ ወይም በዚህ ቡድን ውስጥ ብዙ መታየት?
አዎ፣ ከእንግዲህ በእኛ በኩል በእኔ በኩል ሁኔታዎችን ማሳወቅ ነው። ካሳወቁ በኋላ ያ የመንግስት የሚወስደው እርምጃ ከአገሩ ጥቅም ጋር አያይዘው ይወስዳል የሚፈልገው እርምጃ። በእኛ ግምት ግን የምንፈልገው ምንድን ነው ባለማወቅ ሳይሆን አውቀው የሚገቡበት የሚወስዱት እርምጃ መሆኑን ለማሳወቅ ነው እና ጠቅላይ ሚኒስትር አብይ እንግዲህ ይህንን እርምጃ ወስደዋል። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጽግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናትም እኛም ሆንን ሌሎችም ብዙዎች የሚደግፉት ነገር ነው። ነገር ግን ከዚህ ጋራ ሲደረግ ከአንዱ ወገን ጋር የወገኑ ላለመምሰል ጥንቃቄ ያስፈልጋል። ለምሳሌ ይሄ ፊርማ ነው ይፈርማሉ የተባለው ሲፈርሙም ያየ ነው አንድ ፊርማ ነው። ይዘቱንም አላውቅም፣ ግን ጀዳ ሄደው ነው የፈረሙ የተባለው ተቀምጠው ሲፈርሙ የገልፍ ኒውስም ያወራው እሱን ነው። እና ፊርማም ሆነ ይሄ ምናልባት አያስፈልግ ይሆናል። ይህንን በአፍሪካ ዩኒየን ደረጃ ማድረግ እንጂ ተጎትቶ እዛ ሄዶ ማድረግ ተገቢ ነው ተገቢ አይደለም የሚል የናሴን ግምት አገባለሁ። ግን አላዋቂ ሊሆን ይችላለሁ። እኔ ሁኔታውን አላውቀውም። ነገር ግን ይሄንን አረብ ሀገር ሄዶ ጀዳ ሄዶ ከማረግ በአፍሪካ ዩኒየን ውስጥ ማረግ ይሻል ነበር፣ ከአፍሪካ ጋር ያቀራርባል የሚል ግምት አለ።
አዎ፣ ግን የጠቅላይ ሚኒስትሩ ጽህፈት ቤት የሚለው ጀዳ ላይ የተፈረመው የሰላም ስምምነት አይደለም። የሰላም ስምምነት ከኤርትራ ጋር የተፈረመው አስመራ ላይ ነው። ባለ አምስት ነጥብ የሰላም ስምምነት ማለት ነው። ጀዳ ላይ የነበረው ያንን የሰላም ስምምነት ተግባራዊ ማድረግ በሚቻልባቸው መንገዶች የሳውዲ አረቢያ መንግስትና የተባበሩት አረብ ኤሚሬቶች ሊሰጡ የሚችሉትን ድጋፍ የማጠናከሪያ እንደ የጋራ መግለጫ አይነት እንደ ኮሚኒኬ አይነት ነው የተደረገው የሚል ነው።
ጥሩ ነው። እንደሱ እንግዲህ ይህን ቢሆን እኔ የራሴ በዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ አለ ምክንያት ይህን ሁሉ አያደርጉም። የራሳቸው ምክንያቶች አሏቸው።
ምንድን ነው ብለው ያስባሉ? ይሄ
በተለያ በኢኮኖሚ በኩል የሚፈልጉት አለ። ኢትዮጵያ ውስጥ ገብተው እርሻ ማስፋፋት ይፈልጋሉ። ሌላ ነገር ይፈልጋል። ብዙ ነገሮች ማድረግ የሚፈልጉት አለ። ከእሱ ጋር ሁሉ የተያያዘ ሊሆን ይችላል። ግን ዝርዝሩን እኔ አላውቀውም። የውጭ ጉዳዮቹ ሊመረምሩ ይችላሉ። በእኔ በኩል ግን ስመለከተው በዛ በኩል ያለ ሁል ጊዜ ኢትዮጵያን እዛ ውስጥ ለመክተት የሚደረግ ዘለዓለማዊ ጥረት ነው። በዛ በኩል ያለ በአረቦች በኩል ያለ ይሄ በውጭ ጉዳይ መሆኑን ስናጠና የነበረ ነው። በሁሉም ቦታ ስናጠና 40 ዓመት ሁሉ ሲጠና የነበረ ነገር ነው እና ያ ሁኔታ ኢትዮጵያን ተያያዥ እንዳያደርጋት፣ ጥገኛ እንዳያደርጋት እና የማትፈልገውን ነገር እንዳታደርግ ሁኔታ ውስጥ እንዳይከታት፣ ከዛ ደግሞ ለመውጣት በምትፈልግበት ጊዜ ደግሞ ሌላ የመንም ሆነ ሌላ ቦታ እንደተፈጠረ ሁኔታ ደግሞ እዛ ውስጥ ደግሞ ችግር ውስጥ እንዳትገባ ጥንቃቄ ያስፈልጋል። ባለማወቅ እንዳይደረግ የማስጠንቀቅ ጉዳይ ነው።
እዚች ጋር አንድ ጊዜ ይቅርታ፣ ለማቋረጥ አይደለም እያብራሩልኝ እንደሄዱ ለመጠየቅ ብቻ ነው። ቅድም የገለጿቸው ሰላማዊ የሆኑ ግንኙነቶች መዋዕለ ንዋይ ግንኙነቶች፣ የልማት ግንኙነቶች እንዳሉ ሆነው ምናልባት እነሱን ራሱን በቻለ አጀንዳ ልንፈትሻቸው እንችላለን። እንዳሉ ሆነው መቼም እርስዎ የአፍሪካ የስትራቴጂና የሴኪሪቲ ምርምር ተቋም መሪም ነዎትና ተቋሞ በምርምር ደረጃ የያዘው የጨበጠው እነዚህ የፋርስ ባህረ ሰላጤ ሀገሮችም ይሁኑ የአራቢያ ልሳነ ምድር አገሮች በአካባቢው ያላቸው ተጽዕኖ ምን እንደሚመስል ሊያሳይ የሚችል ማስረጃ ካሉት፣ በተለይ ደግሞ ኢትዮጵያን የሚመለከት በተለይ ደግሞ የሰሞኑን የኤርትራ የኢትዮጵያና የሳዑዲ አረቢያና የአረብ ኤሚሬቶችን በሌላ ወገን ደግሞ ያለውን ግንኙነት በሚመለከት
በዚህ በኩል እዚህ ውስጥ ጥልቅ ውስጥም አልገባንም። እንደዚህ ያለ ማስረጃም የለኝም። ጠቅላላ ያለውን ፉክክር ነው የምንገልጸው። ፉክክሩ ከስትራቴጂክ የሆነ የኢኮኖሚ የአይዲዮሎጂ ይህን የመሳሰለ ፉክክሮች አሉ፣ ያ የሚታዩ ናቸው። ያ እንግዲህ አንዱ ከአንዱ ጋር ቢጋጭ አንዱ ከሌላው ጋር የመሰለት ስትራቴጂክ አስተላለፎችን ስለሚለውጥ እዛ ላይ ጥንቃቄ ያስፈልጋል ከማለት ውጪ እኔ ሁኔታው ጥንቃቄ እስካለበት ድረስ የሚጎዳ ነገር ይኖራል ብዬ አላስብም። ነገር ግን ጥንቃቄ ይሞላበት የሚል ነገር ነው መናገር የምንችለው እንጂ ይሄ ነገር ይሄን አመጣ ብዬ የምናገረው ነገር የለኝም። ነገር ግን ሁሉም የራሱን ጥቅም ይዞ እዚህ ስለሚገባ የጦር ሰፈርም ያላቸው ጦር ሰፈርም የገነቡ ሆነ እነሱም ደግሞ በሌላም አንጻር ደግሞ ያላቸውን ጥቅም ለማስከበር ብዙ ጥረት ስለሚያደርጉ እዛ ላይ ማናቸውም ሀገር ሲገባ ሲወግን ጥናትና እውቀት ያስፈልጋል። እኛ ያን እውቀትና ጥናት መስጠት ነው እንጂ ዝርዝሩን ነገር ውስጥ ምንም የማውቀው ነገር የለኝም።
ሻለቃ፣ መቼም እውነት ነው የዓለም ታሪክ የዓለም ፖለቲካ ታሪክ በአጠቃላይ ሀገሮች የራሳቸውን ጥቅም በማስከበር ላይ የተመረኮዘ ነው። በቅድሚያ በሉዓላዊነታቸውና በደህንነታቸው ላይ የተመረኮዘ ግንኙነት ነው የሚያደርጉት። ከማንም በላይ የሚያደርጓቸው ግንኙነቶች፣ የሚገቡባቸው ውሎች የራሳቸውን ጥቅሞች የሚያስጠብቁ መሆናቸውን ማረጋገጣቸው አንድ ነገር ሆኖ በአሁኑ የአራቢያ ልሳነ ምድርና የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ ኤርትራ፣ ኢትዮጵያ በአንድ በኩል በሌላ በኩል ሳዑዲ አረቢያ ሱኒዎች እያሉ ነው የጠቀሷቸው በዚህ ጽሑፎ ውስጥ ምንድን ነው የሚያስከትለው ችግር? እነዚህ ሀገሮች ወደ ጠበቀ ግንኙነት ቢሄዱ ችግር አለ ብለው ያያሉ? በአጠቃላይ
መወገን ይመጣላ። ከአንዱ ጋር መወገን አንዱና አንዱ ቢጋጩ ከአንዱ ጋር መወገን ሊመጣ ነው።
ኢትዮጵያ ብትወግን የምታጣው ነገር ምንድን ነው? የምታገኘው ነገር ምንድን ነው? ያ መወገንስ ከምንድን ነው የሚነሳው?
የሚወገንበት ጊዜ አለ። የግድ አቋም የሚወሰድበት ጊዜ አለ። አቋም ተወስዶ ምንም የሚያስመጣውን ነገር ሁሉ አገራዊ የብሔራዊ ጥቅማችን ጋር የተያያዘ ስለሆነ የሚያስከትለውን ነገር ሁሉ ለመቋቋም ዝግጁ ነን ብሎ አንድ አቋም ይዞ መግባት ይቻላል። ይሄ ሁሉ ከተመርምሮ መወገን ይቻላል። ነገር ግን እንደምናየው በአሁኑ ጊዜ ይሄን ጋር ተወጋግኖ የደረሰን ጉዳት አለ። ኢራክ ላይ ያለው ጦርነት አለ፣ ሲሪያ ላይ ያለው ጦርነት አለ፣ የመን ያለው ጦርነት አለ፣ ብዙ ቦታ ላይ የሚደረጉ ጦርነት በዚህ ምክንያት ስላሉ ከዛ ውስጥ ላለመግባት ጥንቃቄ ያስፈልጋል። ዲፕሎማሲ ሁልጊዜ የጥንቃቄ ጉዳይ ነው። ዲፕሎማሲ ሁልጊዜ መራቅ አይደለም፣ መሸሽ አይደለም፣ ሁኔታ ውስጥ ገብቶ በጥንቃቄ የመስራት ጉዳይ፣ ብሔራዊ ጥቅምን በማይነካ ነገር እንዴት ያለ ዲፕሎማቲክ ግንኙነት ይኖረኛል ብሎ ስትራቴጂ ከሆነ እርምጃ መውሰድ እና ስትራቴጂ ከሆነ ፖሊሲ መቀየስ ነው ዲፕሎማሲ ማለት። መራቅ አይደለም፣ መገለልም አይደለም። ከኢንተርናሽናል ሲስተም ውስጥ ወጥተን ልኖር አንችልም። ኢትዮጵያ ማለት ማንም ሀገር ኢንተርናሽናል ሲስተም ውስጥ እንግዲህ ጎበዝ ዲፕሎማት የሚያሰኘው ምንድነው? ኢንተርናሽናል ሲስተሙ እንዴት ኦፕሬት እንደሚያደርግ እንዴት እንደሚሰራ አውቆ የሚወስዱትን አቋም የመውሰድ ጉዳይ ነው። ይሄ ዲፕሎማሲ ይባላል። ይህንን ለማሳወቅ ነው። ይህን ደግሞ ለማወቅ መንግስት ራሱ ጥናት ድርጅቶች ላይኖሩት ይችላሉ። ገለል ያሉ ድርጅቶች የበለጠ ያውቃሉ። ከጥቅም አንጻር ሳይሆን ከሩቅ ርቀት ተመልክተው ነገሮችን እነሱን በሚያዩት መልክ ሳይሆን ከውጭ በምንመለከተው መልክ ማሳየት እንችላለን። ያን አይተው መወሰን የእነሱ ጉዳይ ነው። ሞር ኢምፖርታንት ዋናው የራሳቸውን ጥቅም የሚያውቁ እነሱ ናቸው። ሪሰርች ሴንተሮች አይደለም፣ ተመራማሪዎች ፋክቱንና ሁኔታውን ማቅረብ ነው። ከዛ በኋላ ግን መወሰድ ያለበትን እርምጃ ለሀገራቸው በሚጠቅም ነገር የመንግስታት ጉዳይ ነው።
እርስዎም አንስተውታል ሻለቃ፣ በዚህ በጽሁፎ ውስጥ ለምሳሌ አንድ እንደ አብይ አንድ ነጥብ ላንሳና የህዳሴ ግድብን ሁኔታ እንመልከት። የግብጽ የጥቅም ሁኔታ አለ፣ ኢትዮጵያ የራሷ የጥቅም ሁኔታ አላት። ግብጽ በዚህ በሳዑዲ አረቢያ በሚመራው ትብብር ውስጥ ተሳትፎ አላት፣ ኢትዮጵያ ደግሞ ቅርበት አላት ከጅዳ ጋር ከሪያድ ጋር። እና እነዚህ ሁኔታዎች ኢትዮጵያ ጥቅሞቿን ለማስከበር ልትጠቀም የምትችልባቸው መሳሪያዎች ወይም ቱልስ ሊሆኑ አይችሉም?
መጠቀሚያም ሊሆኑ ይችላሉ፣ ጎጂም ሊሆኑ ይችላሉ።
ጎጂም ወገን እስቲ ያሳዩኝ።
ጎጂም ሊሆኑ ይችላል። አረብ ሀገሮች በአብዛኛው አረብ ሀገር ከግብጽ ጋር የተሰለፉ አሉ እና ግብጽን የሚወግኑ አሉ። ብዙ አረብ ሀገሮች ግብጽን ነው የሚደግፉት እና ሱዳንም አረብ ውስጥ ያለችበት ነው። ሱዳንም ብዙ አረብ ሀገሮች ይደግፏታል። ስለዚህ የህዳሴ ግድብም ሆነ በጠቅላላ የናይልን በተመለከተ አባይን በተመለከተ የሚደረጉ እንቅስቃሴዎች ሁሉ የአረብ አቋም ነው። የአረብ አቋም ስለሆነ ይሄ ግድ ሚዛን ይጠይቃል። እንግዲህ ከማጋ ነው የሚወገነው። ኢትዮጵያና ግብጽ ቢጣሉ በዚህ ጉዳይ ላይ ማ ከማጋ ይወግናል የሚለው ነገር እሱ ደግሞ የሚያነጋግር ነው። ይሄ ሁሉ መመዘን አለበት እና ደቡብ ሱዳንም እንደዚሁ አሁን ዩናይትድ አረብ ኤሚሬትስ በቅርቡ $3 ቢሊዮን ነው የፎረን ኤክስቼንጅ ሪዘርቫቸው ለማሟላት ብሎ $3 ቢሊዮን አሟልቶላቸዋል። እርዳታም እየሰጣቸው ነው። እንግዲህ ይሄ ሁሉ ከእነሱ ጋርም ግንኙነት አላቸው። ስለዚህ ለነዛም እነዚህም በእንደዚህ ያሉ በመሳሰሉ ኢሹስ ላይ የሚወሰዱ እርምጃዎች የግድ ወገናዊነትን ሲያመጣ ግጭት ሊፈጥር ይችላል፣ ላይፈጥርም ይችላል። ግን ይሄ እንግዲህ የዲፕሎማሲ እውቀት ነው እና እንዴት የጨዋታውን የመጫወት ጉዳይ ነው። ብዙ ነገር ከደቡብ ሱዳን ጋር የጠበቀ ግንኙነት አለው የአረቡ ዓለም በአሁኑ ጊዜ። በተለይ ደግሞ የእስራኤሎች ደግሞ የራሳቸው እንትን አላቸው፣ ብዙ ትርምስ አለ እዚህ አካባቢ። በጠቅላላ የኢትዮጵያን ከወሰድን የኢትዮጵያ ሁኔታ ከሪጅኑ ከአካባቢው ተገልሎ መታየት አይችልም። ስለዚህ የኢትዮጵያ ሁኔታ ውስጡን እናያለን እንጂ ውስጡን ኢንፍሉዌንስ የሚያደርጉ የውጭ ኃይሎችም ሊኖሩ ይችላሉ፣ አሉ። ስለዚህ ሁሉንም አጠቃለን ካልተመለከትን በስተቀር ነገሮቹን በደንብ መረዳት ያስቸግረናል። ይሄ አገር ይሄ በኢትዮጵያ ጉዳይ ላይ አስተላለፉ ምን ይመስላል እያሉ ያጠናሉ ብዬ ነው የማስበው። ውጭ ጉዳይ ስራው ይሆነ ይህን ያደርጋል።
እርስዎ የውጭ ጉዳይ ምክትል ሚኒስትር ሆነው አገልግለዋል ሻለቃ። የኢትዮጵያን ፖለቲካ ዲፕሎማሲም ሆነ የዓለምን ፖለቲካና ዲፕሎማሲ አብጠርጥረው ያውቃሉ። ብዙ ጊዜ በኢትዮጵያ ጉዳይ ላይ የምንሰማው የምናየው ነገር ኢትዮጵያ በአካባቢዋ በጠላቶች እንደታጠረችና ስትራቴጂዎች የሚነደፉት ስልቶች የሚነደፉት ኢትዮጵያን ቀለበት ውስጥ የማስገባት ኢትዮጵያን ወደ ችግርና ወደ ቁርቁስ ውስጥ የማስገባት ፖለቲካ እንደሆነ ፖሊሲ እንደሆነ የሚከተሉት አይነት ንግግሮች፣ ትንታኔዎች ሲሰጡ ነው ብዙ ጊዜ የምንሰማው። አንደኛ እንደዚህ አይነቱ ትንታኔና አስተሳሰብ መንስኤው መነሻው ምንድን ነው? ሁለተኛ ጠላት ማሽተት አይመስሎትም ወይ ሻለቃ? በየአጋጣሚው በየነጥቡና በእነዚህ ሁኔታዎች ውስጥ ገብቶ ቅድም እርሶም በነገራችን ላይ አንስተዋታል ይህንን ነገር ከአካባቢው የተለየች አትሆንም እና እነዛን ጠላትን የማሽተት እና በጥርጣሬ የመተያየት መንገዶች ውስጥ ከመግባት ይልቅ ወደ ትብብር መንፈስና የዛ እንቅስቃሴ የአካባቢው አካል የመሆን አካሄድና አዝማሚያ የተሻለ ጥቅም አይሰጥም ወይ?
መቼም በሀሳብ ደረጃ የተሻለ ጥቅም ይሰጣል። ነገር ግን በእውነተኛው ዓለም ውስጥ ስንገባ እንደዛ አይሰራም። በእውነተኛው ዓለም ውስጥ ጥቅም ነው የሚገዛው ሁሉን ነገር።
እውነት ነው። ይሄ ግን የኢትዮጵያን ጥቅም ሊጎዳ የኢትዮጵያን ጥቅም ሊጎዳ የሚችል ያካባቢው ሀገሮች ፍልስፍና ወይም መርህ ወይም ፖሊሲ ካለ እርሶ በግሎ እንደ ዳዊት ወልደ ጊዮርጊስ እንደዚሁም ደግሞ በተቋም ደረጃ የአፍሪካ ስትራቴጂና ሴኩሪቲ ምርምር ተቋም ያየው ያነጠረው ነገር ካለ የኢትዮጵያ የውጭ ጉዳይ ሚኒስቴርም ቢሆን ከውጭ ፖሊሲ አኳያ ያያቸው ሊዘረዝራቸው የሚችላቸው ስጋቶች ካሉ ቢነግሩኝ።
መቼም ሁኔታዎች ይለዋወጣሉ። መቼም የውጭ ሁኔታ እኛ ለምሳሌ ባለፈው ጊዜ የምዕራብና የምስራቅ ጦርነቶች በነበረበት ጊዜ ቀዝቃዛ ጦርነት በምንልበት ጊዜ የነበረው አሰላለፍ ለተለየ ነበር። የዛ ጊዜ ትንተናውም ከዛ ኮንቴክስት ከዛ ክልል ስለሆነ ለየት ይላል። ከዛ በኋላ ያ ሁኔታም ከተለወጠ በኋላ ደግሞ የመጣው ትልቁ ስጋት ደግሞ አክራሪዎች ኤክስትሪሚዝም በሁሉም አንቃጫ የነበረው ኤክስትሪሚዝም ከዛ በኋላ ደግሞ የሽብርተኞችና የአክራሪነት ሲመጣ ደግሞ ከዛ አንጻር ይታያልና እንዴት ነው የሚሆነው? አሁን ሳውዲ አረቢያ የዛ ምንጭ ነች ይባላል። ነው ደግሞ ብዙ ማስረጃዎች ያሳያሉ።
ከዋሃቢዝም ጋር ተያይዞ ነው የሚሉኝ?
አዎ፣ ከዋሃቢዝም ጋር የተያያዘ ነው። ዋሃቢዝም የግድ የፖለቲካ ስልጣን መያዝ አለብን የሚል እምነት ያለው ነው። ደግሞ እንደሚታየው ሳውዲ አረቢያ የመጨረሻው ጨቋኝ ሀገር፣ ሁሉንም ህዝብ በፍጹም ገዥነት የምትቆጣጠር ሀገር ነች እና በዴሞክራሲም ረገድ የመጨረሻው ፕሪሚቲቭ የምትባል የመጨረሻው ሀገር ነች። ግን ገንዘብ ስላላት በአሜሪካንም ትከበራለች፣ በአውሮፓም ትከበራለች። ገንዘቧ ብቻ ነው የሚያስከብራት እንጂ በሁሉም በሰብአዊ እንትንም ሆነ በፖለቲካውም ሆነ በሁሉም ነገር ኋላ ቀር ነች። በገንዘባቸው ይህንን የሃይማኖታቸውን እንትን እናራምዳለን የሚለው እምነት ካላቆሙ በስተቀረ በገንዘባቸው ብዙ ነገር ሊፈጽሙ ይችላሉ። ይህን ጥንቃቄ ማድረግ አስፈላጊ ነገር ነው። ቀስ በቀስ አሁን በሉ አልጋ ወራሹ በጣም እየቀዘቀዘ ነው ይባላል። አልጋ ወራሹ ትንሽ ፕሮግሬሲቭ ናቸው፣ ተራማጅ ናቸው።
የመከፈት አዝማሚያ አላቸው።
ሳለ ሊመጣ ይችል ይሆናል አላውቅም። ነገር ግን አሁን በግልጽ የሚታይ ነገር የለም። በዛ ሁሉ ጥንቃቄ ያስፈልጋል እና የእኛ አገር በሁሉም እምነቶች በሰላም የሚኖሩበት ወደፊትም የሚኖሩበት አገር ስለሆነ እዛ ውስጥ ተገብቶ የማያስፈልግ ክፍተት እንዲፈጠር አንፈልግም። የማያስፈልግ ደረጃ ላይ እንዳንደር ጥንቃቄ ያስፈልጋል። ዋናው ከዛ አንጻር እንመለከታለን። ምክንያቱም እንደሌላው አረብ አገር ሳይሆን እዛ አካባቢውን በጠቅላላ ስናየው ጠቅላላ ክርስቲያንና እስላም በኩልም አንደኛው የትኛው እንደሚበልጥ አላውቅም፣ ግን የሚኖሩበት ኢትዮጵያ ውስጥ ብቻ ነው። ሌላ ሁሉ ዙሪያችን ስናይ ከዛ አንጻር የለም። ስለዚህ ያ ሁሉ ስጋት ላይ ይጥላል ኢትዮጵያን። ምን ሊፈጠር ይችላል የሚል ስጋት ይፈጥ። ስለዚህ በሰላም የኖረን ህዝብ ይሄን ሃይማኖት ምክንያት አድርጎ ሌላ ችግር እንዳይፈጠር ይሄ ጥናት ያስፈልጋል፣ ክትትል ያስፈልጋል። አንዱ ይሄ ነው። ዱሮ ደግሞ በፊት አሁን እንኳን እየጠፋ ሄዷል የእስራኤል አስተላለፍ ነበር። እስራኤልና የአረቡ ሀገር የኢትዮጵያ አስተላለፍ ያ ነበረ። አሁን ትንሽ እየተለወጠ ሄዷል። ግን ያም ቢሆን የእስራኤል አቋም እስራኤል ቀይ ባህርን እሷም ልትቆጣጠረው ትፈልጋለች። ነገር ግን ድሮ የሚመስለን የነበረው ሳውዲ አረቢያ ጠላት ነበረች፣ የእስራኤል ግልጽ ጠላት ነበረች። አሁን ግን ሳውዲ አረቢያ እና እስራኤል ተስማምተዋል። ስለ አስተላለፉን ትንሽ እየለወጠው ነው። ስለዚህ አስተላለፎች በየጊዜው ይለወጣሉ።
በኢራን ላይ ያላቸው አቋም ተመሳሳይ ስለሆነ ሁለቱም ምናልባት የጋራ መገናኛ ነጥባቸው ኢራን ትመስለኛለች።
የጋራው ጠላት ኢራን ነው። የጋራው ጠላት ሲሪያ ነው።
በኢራን የሚመራ ኃይል ማለት ነው።
ኢራክ ያለው ሺአ እንትን ነው፣ ሲሪያ ያለው እነዚህን። ካታር ደግሞ በበኩሉ ደግሞ ሺአ ህዝብም ስላለው ጥንቃቄ ነው። ካታርን አስወጥተውን ኤርትራና ጅቡቲ ቦርደር ላይ ነበረ ካታር ጦር ሰላም ለመጠበቅ፣ እነሱም ከዛ ወጥተዋል፣ አስወጥተውታል። እና ያ እንግዲህ ያው እንደዚህ ያለ አስተላለፍ አለ። ያ አስተላለፉ ሲገባ ጥንቃቄ ጠይቃል። ሁሉም የጦርነት አስተላለፍ ነው የምናየው ዙሪያችን። ሲሪያ የጦርነት ነው፣ ኢራክ የጦርነት ነው፣ ሌበኖን የጦርነት ነው። ሁሉም የጦርነት አስተላለፍ ነው። ስለዚህ ስጋት አለ እና ይሄ መጠናት ያለበት ሁሉ ጊዜ የውጭ ጉዳይ ስራ ይሄን ማጥናት ነው።
ሻለቃ፣ ለመሆኑ ኢትዮጵያ አሁን ባለችበት የግንኙነት ሁኔታ ከሳውዲ አረቢያ ጋር በየመን ጦርነት ውስጥ በምንም ደረጃ ቢሆን ልትገባ የምትችልበት ሁኔታ አለ? ወይም አሁን እያደረገች ያለችው ለዚያ በተወሰነ መልኩ አስተዋጽኦ ያበረክታል ብለው ያስባሉ?
እኔ አይመስለኝም። እንደዚህ ያለ መንግስት ያለን አይመስለኝም። እንደዚህ ያለ መንግስት ይኖረናል ብዬም አላስብም። ፍጹም የማይታለም ነገር ነው እኔ። ነገር ግን ኤርትራ ጦር አላት ተብሎ ተነግሯል። 400 ወታደር አለ ተብሎ ተነግሯል። ይሄ በጋዜጣን በምንም የወጣ ነገር
በግልጽ ነው። የተቀላቀለችው የኤርትራ ህብረቱን አልደበቀችም። ራሷም
የተቀላቀለችውን አይገለጽ አሊያንስ ውስጥ አለችበት። ስለዚህ ይሄ እንግዲህ ከየመን ጋር በነበራቸው በዛ በደሴቱ ምክንያት ግጭት ነበራቸው። ከዛም በኋላ ሳውዲዎች ገንዘብ ያለው ሁሉ ዋናው ነገር በገንዘብ እንዳንገዛ ነው። ወገንም ጠላትም ሆነ መንግስትም ሆነ በገንዘብ ሊገዛ ይችላል። አገር ውስጥ ያለው ኢትዮጵያ ውስጥ ያለው ሁኔታ ከዚህ ሁሉ ንጹህ ነው ተብሎ መናገር አይቻልም። ከሳውዲ ገንዘብም ሆነ ከሌላ ገንዘብ ንጹህ ነው ብሎ መናገር አይቻልም። ይሄንን መከታተል ያስፈልጋል፣ ማጥናት ያስፈልጋል። ሳናውቅ እንዳንዘፈቅበትና ሳናውቅ የማንከላከለው የማንጠብቀው የማንቆጣጠረው ሁኔታ ውስጥ እንዳንገባ ሁልጊዜ ይሄንን መመልከት ያስፈልጋል። ኢትዮጵያ ሁልጊዜ ይሄንን መመልከት አለባት። ጥርጥር የለውም።
ሻለቃ ዳዊት እጅግ በጣም አርጌ አመሰግናለሁ ለሰጡኝ ትንታኔ ለማብራሪያው ሁሉ።
አመሰግናለሁ ሰለሞን። ምናልባት ሌላ ሰው ደግሞ የተሻለ አስተያየት ሰጥቶናል። ለዚህ ካለሁበት ተመክሮ አንጻር ደግሞ ከኢትዮጵያዊነት አንጻር ብዙ ስሜት እከትበታለሁ እና ስላዳመጥከኝ አመሰግናለሁ።
እግዚአብሔር ይስጥልኝ ሻለቃ።